አንደኛ ቆሮንቶስ ምዕራፍ 12 ላይ የጸጋ ስጦታዎች የተጠቀሱበትን ክፍል ከቁጥር 4 ጀምሮ እስከ 11 በጌታ በኢየሱስ ስም አነባለሁ። የጸጋ ስጦታ ልዩ ልዩ ነው፣ መንፈስ ግን አንድ ነው። አገልግሎትም ልዩ ልዩ ነው፣ ጌታም አንድ ነው። አሰራርም ልዩ ልዩ ነው፣ ሁሉም በሁሉ የሚያደርግ እግዚአብሔር ግን አንድ ነው። ነገር ግን መንፈስ ቅዱስን መግለጥ ለእያንዳንዱ ለጥቅም ይሰጣዋል። ላንዱ ጥበብን መናገር በመንፈስ ይሰጣዋልና፣ ላንዱም በዚያው መንፈስ ዕውቀትን መናገር ይሰጣዋል። ላንዱም በዚያው መንፈስ እምነት፣ ላንዱም ባንዱ መንፈስ የመፈወስ ስጦታ፣ ላንዱም ተአምራትን ማድረግ፣ ላንዱም ትንቢትን መናገር፣ ላንዱም መናፍስትን መለየት፣ ላንዱም በልዩ አይነት ልሳን መናገር፣ ላንዱም በልሳኖች የተነገረውን መተርጎም ይሰጠዋል። ይህን ሁሉ ግን የአንዱ መንፈስ እንደሚፈቅድ ለእያንዳንዱ ለብቻው ያካፈለ ያደርጋል ይላል። በዚህ ክፍል እንደምንመለከተው ዛሬ የምናተኩርበት የትንቢት ስጦታ በመጽሐፍ ቅዱስ በዚህ በአንደኛ ቆሮንቶስ ምዕራፍ 12 ላይ የተጠቀሰው ከእምነት ስጦታ ቀጥሎ እንደሆነ እንመለከታለን። ከእምነት ስጦታ በኋላ ነው። ላንዱም ባንዱ መንፈስ የመፈወስ ስጦታ፣ ላንዱም ተአምራት ማድረግ፣ ላንዱም ትንቢትን መናገር የሚሉት ከነዚህ በታች ነው ያሉት። ትዝ ይላችሁ እንደሆነ ከዚህ በፊት ሳስተምር ይሄ እምነት የጸጋ ስጦታዎች በሙሉ ለመካሄዳቸው ምክንያት የሚሆን ስለሆነ ከስሩ ያሉትን ሁሉ የቀደመበት ምስጢራዊ ምክንያት አለው ብለው የሚያስተምሩ አንዳንድ የእግዚአብሔር ሰዎች አሉ። ነገር ግን ከእምነት በፊት ግን ሁለት የጸጋ ስጦታዎች ተጠቅሰዋል። እነዚሁም ጥበብን መናገርና እውቀትን መናገር የሚሉት ናቸው። እነዚህን ስጦታዎች በስፋት አስተምሬያለሁ እና አሁን የምንመለከተው ትንቢትን መናገርና ደግሞም መናፍስትን መለየት የሚሉትን ነው። ምናልባት ጊዜ ከበቃን መናፍስትን ወደ መለየትም ዛሬ ልንሸጋገር እንችላለን። ግን ትንቢትን በተመለከተ በጣም ሰፊ የሆነ ነገር ስላለ ካዘጋጀሁት ማቴሪያል ስፋት ጋር የሚበቃ ጊዜ በዚህ ስፍራ ለመውሰድ በጣም አስቸጋሪ መሆኑን ስለማስብ የተወሰኑ ነገሮችን መርጬ የሚጠቅሙ ነገሮችን አብረን እናያለን። በመጽሐፍ ቅዱስ በኤርምያስ መጽሐፍ ምዕራፍ 18 ቁጥር 18 ላይ ትንቢትን አስመልክቶ ምን እንደሆነ ስለ ትንቢት ሲናገር፣ እነርሱም ሕግ ከካህን ምክርም ከጠቢብ ቃልም ከነቢይ አይጠፋምና ኑ በምላስ እንምታው ቃሉንም ሁሉ አናድምጥ አሉ ይላል። ምንም እንኳን የተጠቀሰበት ክፍል የሚነገረው አጥፊ ተልእኮ ላላቸው ሰዎች የተነገረ ቢሆንም አነጋገሩ ግን ስለ ትንቢትና ስለ ሌሎች አገልግሎቶች ያላቸውን ልዩነት ያሳየናል። ሕግ ከካህን ምክር ከጠቢብ ቃል ከነቢይ አይጠፋምና ይላል። ስለዚህ ካህናቶች በብሉይ ኪዳን ውስጥ የተመሰረተውን እግዚአብሔር ህዝቡን የኪዳኑን ህዝብ በኪዳኑ ጥላ ስር ለማቆየት የሚመራበትን የሚያስተዳድርበትን ህግ ጋር የተያዘ አገልግሎት አላቸው። ካህናቶች ለህዝቡ መስዋዕት ያቀርባሉ። መባን፣ የተለያዩ አገልግሎቶችን በቤተ መቅደስ ላለው አገልግሎት ሁሉ ኃላፊነት እንዳላቸው እንመለከታለን። ስለዚህ ይሄ የብሉይ ኪዳን ህግ አንዱ የኪዳኑን ህዝብ የሚጠበቅበት መሳሪያ የሆነ የእግዚአብሔር የኪዳን ማስጠበቂያ መሳሪያ መሆኑን እናያለን። የካህናቶቹም አገልግሎት ደግሞ ያን እንደሚያደርግ እናያለን። ጠቢብ የሚለው ቃል በእድሜ የገፉ ሰዎች ወይም ደግሞ ከተመክሮ እግዚአብሔር ካስተማራቸው ሰዎች የሚገኘውን ምክር ነው። መጽሐፈ ምሳሌ፣ ሌሎችም በመጽሐፍ ቅዱስ ውስጥ በተለያየ ቦታ ተበታት ነው የምናገኛቸው ምክሮች ለዕለታዊ ህይወታችን የሚኖሩ ለማህበራዊ ህይወታችን የሚኖሩ የሚሆኑ ምክሮች ከጠቢባን እንደሚገኙ ይናገራል። በሌላ ቦታ በዚሁ ክፍሉ ስንመለከት ደግሞ ቃል ደግሞ ከነቢይ ይላል። እግዚአብሔር ኪዳኑን ከሚያስጠብቅባቸው ሶስተኛው የኪዳን ማስጠበቂያ የነቢያት አገልግሎት ነው። በህጉ ኪዳኑን ያስጠብቃል፣ የኪዳኑን ህዝብ ይጠብቃል። በካህናት አገልግሎት ኪዳኑን ይጠብቃል፣ የኪዳኑን ህዝብ ያስጠብቃል። እግዚአብሔር ደግሞ በነቢያት አገልግሎት ደግሞ እግዚአብሔር የኪዳኑን ህዝብ ይጠብቃል። ከነቢዩ ዘንድ ራእይን ይሻሉ፣ ከካህኑም ዘንድ ትምህርት፣ ከሽማግሌዎችም ዘንድ ምክር ይጠፋል ይላል ሕዝቅኤል ምዕራፍ 7 ቁጥር 26 ላይ። ነቢይ ጋር ሰዎች ሲመጡ ምን እንደሚያገኙ የእግዚአብሔር ቃል ሲነግረን ራእይን ይሻሉ ይላል፣ ከካህን ዘንድ ትምህርት ይላል። ካህኑ ከህግ ጋር የተያዘ አገልግሎት ስላለው ህግን መተርጎም መፍታት በውስጡ ያለውን የእግዚአብሔርን ሐሳብ የማስረዳት አገልግሎት እንዳለው፣ ከሽማግሌ ደግሞ ምክር ከላይ ኤርሚያስ ጠቢብ ጥጥ ምክር እንዳለው እዚህም ደግሞ ሕዝቅኤልም ደግሞ ከሽማግሌዎች ምክር እንደሚገኝ ይናገራል። ከነቢይ ግን ስንመለከት ራእይን ይሻሉ ይላል። ከላይ በኤርሚያስ ላይ ቃልን ይላል። ስለዚህ ከነቢይ ጋር የሚገኘው ቃል ነው። ነገር ግን ያ ቃል ግን በራእይ የመጣ ቃል ነው። እግዚአብሔር ለሰዎች ላሉበት ሁኔታ ለህዝብ ለወገን የሚሆን ራእይ የሚሰጣቸው የእግዚአብሔር አገልጋዮች እንደሆኑ እናያለን። ስለዚህ በእነዚህ ጥቅሶች መሰረት ሶስቱን አገልግሎቶች የብሉይ ኪዳን አገልግሎቶች እናያለን። የካህን አገልግሎት አለ፣ የጠቢብ አገልግሎት አለ እና ደግሞ የነቢይ አገልግሎት አለ። ከጊዜ በኋላ እስራኤላውያኖች በታሪኩ ስንመለከት የተለያዩ ፈሪሳውያን፣ ጸሐፍት የሚባሉት ብዙ የአገልግሎት ዘርፎችና ሁኔታዎች በየመልካቸው አቅጣጫቸውን እየቀያየሩ የሄዱባቸው ሰፊ ነገሮች አሉ። ስለዚህ ነቢይን ስንመለከት በራእይ የተገለጠለትን የእግዚአብሔርን ፈቃድ ለሰዎች የሚናገር ህጉን በመጣስ የተላለፉትን ለመመለስና ሰዎች ሊመጣባቸው ካለ ከእግዚአብሔር ፍርድ ለመታደግ በእግዚአብሔር ቃል የሚናገር የኪዳኑን ህዝብ የሚጠብቅ የሚመልስ ከእግዚአብሔር ጋር የሚያቀራርብ የኪዳኑ ህዝብ ኪዳኑን በመጣሉ የሚመጣበትን የእግዚአብሔርን ፍርድ የሚያሳይ የሚያመለክት የእግዚአብሔር መልእክተኛ እንደሆነ እናያለን። የነቢይና የትንቢት የትርጉሙን ፍች ስናጠናው የነቢይ የቃላት ፍቹን ስናይ በዕብራይስጥ ነቢይ የሚለው ቃል የቃላቱ አመጣጥና ፍቹ በግልጥ የሚታወቅ እንዳልሆነ አንዳንድ ጸሐፊዎች ይናገራሉ። መጽሐፍ ቅዱስ አገባቡ ሲታይ ማለት ነቢይ የሚለው ቃል የገባባቸው ወይም ደግሞ የተጻፈባቸው ቦታዎች ሲጤኑ ሲታይ አዋጅ ተናጋሪ፣ አብሳሪ የሚል ትርጉም የሚያመለክት እንደሆነ እናያለን። በዘጸአት ምዕራፍ 7 ከቁጥር 1 እስከ 12 ላይ ስንመለከት በመጽሐፍ ቅዱስ ውስጥ ሙሴና አሮን እግዚአብሔር ለላካቸው አገልግሎት የሚያገለግሉትን አገልግሎት እናያለን። ሙሴን በዚያ ቦታ ላይ እግዚአብሔር ቃል ሲናገር ሙሴ አንተ እንደ አምላክ ትሆናለህ፣ አሮን ደግሞ እንደ ነቢይ ይሆንልሃል አለው። ስለዚህ እግዚአብሔር ቃል ምንም እንኳን ከእግዚአብሔር መጥቶ ለሙሴ ቢሰጥም ሙሴ አፈ ኮልታፋ ስለነበረ ያንን ነገር ለመናገር እኔ አልችልም፣ አንደበተ ትብ ነኝ፣ አንደበተ ኮልታፋ ነው ብሎ ለእግዚአብሔር ስለተናገረ የአንተ ልትናገረው የሚገባውን ቃል አንተ ጋር ያለውን የሰጠውን ቃል ለአሮን ሰጠዋለህ። ስለዚህ አሮን ለአንተ ይናገራል ይላል እና አንተ እንደ አምላክ ትሆናል፣ የቃሉ ምንጭ አንተ ነህ። ነገር ግን የመጣውን ቃል ግን ለህዝቡ ወይም ለፈርዖን የሚያስተላልፈው አሮን ይሆናል ብሎ እግዚአብሔር እንደተናገረው እናያለን። ስለዚህ ወኪል ነው ማለት ነው። አሮንን ስንመለከት የነቢይ ቦታ ይዟል ማለት ነው። የነቢይ ስራ ልክ እንዲህ ያለ አይነት መልክ የያዘ ነው። እግዚአብሔርን ወክሎ በሰዎች ፊት ቆሞ የሚናገር ነው ማለት ነው። እግዚአብሔር የሰጠውን ነገር ለሰው የሚያስተላልፍ ነው ማለት ነው። በግሪክኛው ስንመለከት ፕሮፌቴስ የሚል ቃል እንዳለ መጽሐፍቶች ያመለክቱናል። ግሪክኛውም ይህንን የተጠቀመበትን ሁኔታ ሲናገሩ የመጽሐፍ ቅዱስ አስተማሪዎች በመንፈስ እየተነዳ ትንቢትን የሚናገርን ሰው አያመለክትም ግሪክኛው ይላሉ። ይሁን እንጂ በግሪክኛው የብሉይ ኪዳን መጽሐፍ ሴፕቷጀንት በሚባለው ይህ ቃል የዋለበትን አጠቃቀሙን ስንመለከት ብሉይ ኪዳን ወደ ሴፕቷጀንት በሚባለው መጽሐፍ በግሪክኛ ተተርጉሟል እና ይሄ እዚህ መጽሐፉ ስንመለከት ፕሮፌቴስ የሚለው ቃል የትርጉም ይዘቱ ግሪካዊ መልክ እንዳልያዘ ይነገራል። ግሪኮች ትንቢት ወይም ነቢይ የሚለውን ቃል ከሚጠቀሙበት አጠቃቀም ለየት ባለ አይሁዳዊ አመለካከት እንዳቀረበው ሴፕቷጀንት ይታያል። ግሪኮች ነቢይ የሚለውን ቃል የሚጠቀሙበት ሁኔታ ለተለያዩ አመለካከታቸውን አፈቀላጤ ለሆነ ሰው፣ አብሳሪ ወይም አዋጅ ነጋሪ ለሆነ የአንድ አምልኮ ህጋዊ ወኪል ለሆነ ሰው፣ የመለኮት ወኪል ነው ለተባለ ይጠቀሙበታል። በመንፈስ ተነድቶ መናገርን ብዙም እንትን አይሉም። ሰፊ የሆኑ የተለያዩ የእግዚአብሔር ሰዎች በዚህ ቦታ ላይ የሚጽፏቸው የተለያዩ ጽሁፎች አሉ። ይሁን እንጂ የቃል ይዘቱ የነቢይ ይዘቱ ምን እንደሆነ ስንመለከት የግሪክኛው የቃሉ ፍቺ ሌላውን ወክሎ ስለ ሌላው የሚናገር ማለትን ያሳያል። አሮን ሙሴን ወክሎ ነበር የተናገረው። ስለዚህ በሁለተኛ ጴጥሮስ ምዕራፍ 1 ቁጥር 21 ላይ ስንመለከት ትንቢት ከቶ በሰው ፈቃድ አልመጣምና ዳሩ ግን እግዚአብሔር ተልከው ቅዱሳን ሰዎች በመንፈስ ቅዱስ ተነድተው ተናገሩ ይላል። ስለዚህ የአዲስ ኪዳንም የብሉይ ኪዳንም ትርጉም ስንመለከተው ነቢያቶች እግዚአብሔር ልኳቸው ከራሳቸው ባልሆነ መንገድ እግዚአብሔር የሰጣቸውን የእግዚአብሔርን ቃል የሚናገሩ እንደሆነ እንመለከታለን። ነቢይ በመጀመሪያ በእግዚአብሔር የተላከ መሆን አለበት። ተልኮ የሚናገረው መልእክት ከመንፈስ ቅዱስ የመነጨ መሆን አለበት እና በእግዚአብሔር መላክና በመንፈስ ቅዱስ ተነድቶ መናገር የነቢይ አገልግሎቱ ልዩ መለያ ነው። ከሰባኪ ከአስተማሪ የሚለይበት ነገር ይሄ ነው። ከዚህ የተነሳ ነብዩ እግዚአብሔር መገለጥ ሊያስተላልፍ የተጠራ የእግዚአብሔር መልእክተኛ ነው ማለት እንችላለን። የነብይ መልእክት መንፈስ ቅዱስ በመንዳት ያናገረው ወይንም በራእይ በመግለጥ የተቀበለው መልእክት ነው። ስለዚህ ነቢያት ባሉበት ዘመን ላሉበት ዘመን ህዝብ ማህበራዊ በሃይማኖታዊ ጉዳይ ላሉ ችግሮቻቸው መልእክትን ከእግዚአብሔር ዘንድ እግዚአብሔር ያንን ማህበራዊ ህይወት ያንን ህብረተሰብ የሚያይበትን አይን ይገልጻሉ። ትንቢት መናገርና የነቢያትን መነሳት ስንመለከት በመጽሐፍ ቅዱስ ውስጥ ብዙ ሰፋ ያሉ ትምህርቶች ማየት ይቻላል። ንጠቅለል ባለ መንገድ ጥቂት ሐሳብ ለመተው ያህል በመጽሐፍ ቅዱሳችን ውስጥ በአዲስ ኪዳን በይሁዳ ቁጥር 14 ላይ ስንመለከት ሄኖክ ትንቢት እንደተናገረ ይናገራል። ነገር ግን በመጽሐፍ ቅዱስ ላይ ሄኖክ የተናገረውን ትንቢት በብሉይ ኪዳን ፈልገን የምናገኘው የለም። ይሁን እንጂ ትንቢት መናገር መቼ ተጀመረ ለሚለው ነገር በሳሙኤል ዘመን ብለው ሰዎች የሚያስቡበት ሁኔታ አለ። ግን ሄኖክም ተናግሯል በአዲስ ኪዳን ላይ ስለተጠቀሰ ላሜህ ልጁን ኖህ ብሎ በጠራበት ጊዜ ትንቢት መናገሩ ነበር። ከውሃ ጥፋት ያድናልና አረ ገና ውሃ ጥፋት ሳይመጣ ትንቢታዊ በሆነ ራእይ ነበረ ለኖህ ስም ይወጣለት። ኖህ ልጆቹን ሲባርክ የልጁን ልጅ ከነአንን ሳይወልድ መርገሙ ራሱ ትንቢታዊ ነገር እንደሆነ እንመለከታለን። ያዕቆብ ልጆቹን ዮሴፍንና ዮሴፍ ልጆች ግራና ቀኝ አድርጎ ሲባርካቸው በታናሹ ላይ ቀኝ እጁን በታላቁ ላይ ግራ እጁን አድርጎ ሊመጣ ያለውን በእነዚህ በሁለት ልጆች ላይ ሊፈጸም ያለውን የእግዚአብሔርን ሐሳብ በማየት ይባርክ ነበረ። በነቢይ መንፈስ ስር ሆኖ በነቢይ ቅባት ውስጥ ሆኖ ይባርክ እንደነበረ እንመለከታለን። ዮሴፍ ስለ አጥንቱ አደራ ሲናገር ገና ስለሚመጣው ነገር እያስተዋለ የሚናገር ነበር። እግዚአብሔር የሆኑ ሰዎች ሁሉ ሊመጣ ካለው እግዚአብሔር ከሚሰራው ሐሳብ ጋር የሚያገናኛቸው የእግዚአብሔር ቅባት በላያቸው ላይ ነበረ። በዚሁ ታሪክ ውስጥ ስንመለከት አብርሃምን ማየት እንችላለን። ነቢይ ተብሎ ተጠርቷል፣ ግን የሰራዊት ጌታ እግዚአብሔር እንዲህ ይላል ብሎ የጻፈው ወይም የተናገረው ትንቢት የሚታይ ነገር ብዙ የለም። ይሁን እንጂ ይሄ እግዚአብሔር ሰው በነቢይ መንፈስ ይኖር ነበረ። ህይወቱ የነቢይ ህይወት ነበረ። አኗኗሩ ተተርጉሞ የትንቢት መልእክት እንዳለው በአዲስ ኪዳን ውስጥ ተነግሯል። በዕብራውያን ምዕራፍ 11 ላይ በድንኳን የኖረበት ምክንያት ከተቀበለው ራእይ ሊመጣ ያለውን ከማየት የተነሳ እንደሆነ ተስፋው የህይወቱ የኑሮን ሁኔታ ሁሉ የቀየረ የነቢይ አካሄድ የነቢይ ኑሮ ይኖር ነበረ። ትንቢት የሚኖሩ የእግዚአብሔር በትንቢት ቅባት ስር በትንቢት መንፈስ ውስጥ የሚኖሩ የእግዚአብሔር ሰዎች ህይወታቸው ጋር የተዛመደ ላይፍ ስታይላቸውን የቀየረ ህይወት ይኖራሉ። እግዚአብሔር የተመሰገነ ይሁን። እውነተኛ የትንቢት መንፈስ የሰዎችን የህይወት ኑሮ ይቀይራል። በየዘመኑ የነበሩ የተለያዩ ነቢያቶች አሉ። ከነዚህ ከጠቀስኳቸው ከእግዚአብሔር ሰዎች ወዲህ መደበኛ ትንቢትና የተደራጀ ትንቢት አገልግሎት መቼ እንደተጀመረ ስንመለከት መደበኛ በሆነ መንገድ ትንቢት መናገር የተጀመረው መደበኛ ስንል በቋሚነት ትንቢት እውቅና ተሰጥቶት መነገር የተጀመረው በሙሴ ጊዜ ነው። ሙሴ እንደ ነቢይ እንደሆነ መጽሐፍ ቅዱስ ይናገራል። ዘዳግም 18:18 ላይ እግዚአብሔር አለኝ የተናገሩት መልካም ነው፣ ከወንድሞቻቸው መካከል እንዳንተ ያለ ነቢይ አስነሳላቸው፣ ቃልን በአፉ አድርጋለሁ ያዘዝሁትን ቃል ሁሉ ይነግራቸዋል ሲል እንመለከታለን። በሆሴዕ ምዕራፍ 12 ቁጥር 14 ላይ እግዚአብሔር በነቢይ እጅ እስራኤልን ከግብፅ አወጣ ይላል። በነቢይ እጅ ጠበቀው። በሙሴ ዘመን መደበኛ የትንቢት አገልግሎት መኖሩን እንመለከታለን። ስለዚህ ሙሴ የእስራኤላውያኖች ነፃ አውጪ መሪ ቢሆንም እንኳን የእግዚአብሔር ነቢይ እንደሆነ አሁን ያነበብኳቸው ጥቅሶች ያመለክታሉ። ይሁን እንጂ መደበኛ የሆነ የትንቢት አገልግሎት መቼ ተጀመረ ለሚለው ስንመለከት በሳሙኤል ዘመን የተደራጀ የትንቢት አገልግሎት እንደተጀመረ እናያለን። በሳሙኤል ዘመን ለየት ያለ በርከት ያሉ የነቢያት እንቅስቃሴዎች አሉ። የነቢይነት አገልግሎት በሱ ዘመን ሲጀመር ምልክት ሊሆኑን የሚችሉ አንዳንድ ጥቅሶች፣ አንደኛ ሳሙኤል ምዕራፍ 10 ቁጥር 5 ላይ በገናና ከበሮ እምቢልታና መሰንቆ ይዘው ትንቢት እየተናገሩ ከኮረብታ መስገጃ የሚወርዱ የነቢያት ጉባኤ ያገኙሃል ይላል። እና ለመጀመሪያ ጊዜ የነቢያት ጉባኤ በርከት ብለው ሲታዩ በመሳፍንት ዘመን ላይ እሱ በነገስታትና በመሳፍንት ዘመን መዳረሻ ድልድይ ሆኖ የነበረ የእግዚአብሔር ሰው ነው ሳሙኤል። ስለዚህ እነዚህ የነቢያት ጉባኤ ይሏቸዋል። እንዴት እንደተደራጁ ማን እንደሰበሰባቸው በምን ሁኔታ እንትን እንዳለ ዝርዝሩን አናይም። ይሁን እንጂ አንደኛ ሳሙኤል 19:20 ስንመለከት የነቢያት ጉባኤ ትንቢት ሲናገሩ ሳሙኤልም አለቃቸው ሆኖ ሲቆም ባዩ ጊዜ ይላል። ከነዚህ ሁኔታዎች እንግዲህ የምናየው ሳሙኤል አለቃቸው ሆኖ በመካከላቸው ቆሞ ሰምሃው እነዚህን ነቢያቶች እንዳደራጀ ወይም ደግሞ ለዚህ አገልግሎት እንደረዳቸው ወይም እንዳገዛቸው እንመለከታለን። በንጉስ ዳዊት ዘመን የተለየ አይነት የነቢያትን ሁኔታ እንመለከታለን። ንጉስ ዳዊት ከአምልኮ ጋር በተያያዘ መንገድ የነቢያትን ነገር ዕውቅና ሰጥቷቸው ለምስጋና ለአምልኮ ነቢያትን ይጠቀም ነበር። አንደኛ ዜና መዋዕል ምዕራፍ 25 ቁጥር 3 ላይ ለእግዚአብሔር ምስጋናና ክብር በመሰንቆ ትንቢት ከተናገረው ከአባታቸው ከኤዶም እጅ በታች ነበሩ ይላል። በዛን ዘመን እግዚአብሔርን ለማምለክ ምስጋና ለመስጠት ክብር ለመስጠት ለእግዚአብሔር መሰንቆና ያላቸውን የአምልኮ የሙዚቃ መሳሪያዎች ሁሉ ይዘው ሲያመልኩ በትንቢት ነበር ቀን የሚቀኙት በመንፈስ ቅዱስ ኃይል ነበር እግዚአብሔር የሚወደስበትን ቃል የሚመሰገንበትን ቃል የምስጋናውን ቃል ከራሱ ከመንፈስ ቅዱስ ይሰጣቸው ነበር። ከላይ ያልመጣ ወደ ላይ ተመልሶ የሚሄድ ምስጋና የለምና ክብር ለእግዚአብሔር ይሁን። አንደኛ ዜና መዋዕል ምዕራፍ 25 ቁጥር 1 ላይ سنመለከት ከአሳፍና ከኤማ ከኤዶታም ልጆች በመሰንቆና በበገና በጸናጽልም ትንቢት የሚናገሩትን ሰዎች ለማገልገል ለዩ ይላል። ስለዚህ እነዚህ ከእግዚአብሔር መንፈስ የሚሆኑ ቀኔዎችን ከእግዚአብሔር መንፈስ የሚሆኑ የምስጋና ዜማዎችን የሚያመጡ የእግዚአብሔር ባሪያዎች ናቸው። ስለዚህ በእንዲህ ያለ አይነት መንገድ እግዚአብሔር ይመለክ ነበር። በንጉስ ዳዊት ዘመን እነዚህ ተደራይተው መልክ ባለ ሁኔታ በቤተ መቅደስ ውስጥ ለእግዚአብሔር ክብርን ይሰጡ እንደነበረ እንመለከታለን። በአጠቃላይ سنመለከት እንዲህ ባለ አይነት ሁኔታ ያገለገሉትን ሌሎችንም ብንጠቅስ አንደኛ ዜና ምዕራፍ 25 ቁጥር 5 ላይ እነዚህ ሁሉ ቀንደ መለከቱን ከፍ ያደርጉ ዘንድ በእግዚአብሔር ቃል የንጉሱ ባለ ራእይ የሆነው የኤማን ልጆች ነበሩ ይላል። ስለዚህ ኤማን ለንጉሱ ለዳዊት የእግዚአብሔርን ቃል የእግዚአብሔርን ራእይ የሚያመጣ ባለ ራእይ ነበር። ነገር ግን ልጆቹ ደግሞ ከስሩ ሆነው ደግሞ በዚህ ያምልኮ ስራ ውስጥ ይሰሩ እንደነበር እንመለከታለን። ከዛ ከንጉስ ዳዊት በኋላ በእስራኤል መካከል ብዙ አይነት መፈራረስ የሞራል ውድቀት እና ደግሞ በጣዖት አምልኮ መወሰድ በመጣበት ጊዜ የተሐድሶ ነቢያቶች እንደተነሱ እንመለከታለን። ወደ 9ኛው መቶ ዓመት አካባቢ ላይ የተነሱት እነዚህ ከነዚህ መካከል ሁላችንም በጣም እናቃቸው ኤልያስ እና ኤልሳ በሰሜኑና በደቡቡ ክፍል በተለያየ ጊዜ የተነሱት ነቢያት ሁሉ እናያለን። እነዚህ የተሐድሶ ነቢያት ብዙዎቹ መጽሐፍ የጻፉ አይደሉም። ነገር ግን በጊዜው የነበረው አገልግሎታቸው ግን በጣም እጅግ ብርቱና በእስራኤል ህይወት ውስጥ ትልልቅ ለውጦችን የሚያመጣ የእግዚአብሔርን ክብር እና አስደናቂ ስራ የገለጠ የእግዚአብሔር ቅባት በላያቸው የነበረባቸው ነበሩ። እግዚአብሔር የተመሰገነ ይሁን። ከዛ ጻፊ ነቢያቶች መምጣት ጀመሩ። ነጽይ ጻፊ ነቢያቶች መጽሐፍ ቅዱስን ማይነር እና ሜጀር ፕሮፌት ተብሎ የሚባለው መጽሐፍት የጻፉ ናቸው። እነ ኤርሚያስ፣ ኢሳይያስ፣ ሕዝቅኤል፣ እነ ዳንኤል ሌሎችም ደግሞ አነስተኛ ነቢያት ተብሎ የሚጠቀሱት በትንቢታቸው ጥራት ሳይሆን አነስተኛነታቸው በሚናገሩት ወይም በጻፉት መጽሐፍ አነስተኛነት እነዚህ ሁሉ ባንድነት ሆነው የእግዚአብሔር ነቢያቶች ነበሩ። ጻፊ ነቢያት ባልነበሩበት ጊዜ ተሐድሶ ነቢያት ነበሩ። በዳዊት ዘመን አምላኪ ነቢያቶች ነበሩ። በሳሙኤል ዘመን ደግሞ የነቢያት ጉባኤ እንደነበረ እንመለከታለን። የእስራኤል ነቢያት ራሳቸው ያስተላለፉትን ትንቢት የሚመረምሩ ነበሩ። የተናገሩት ነገር ከራሳቸው የፈለቀ የወጣ ስላልነበረ በአንደኛ ጴጥሮስ ምዕራፍ 1 ከቁጥር 10 እስከ 11 سنመለከት የተናገሩትን ነገር አይገባቸውም ነበር። የትንቢታቸው ምንጭ እግዚአብሔር ስለነበረ ስለተናገሩት ነገር ሊመጣ ስላለው ነገር የመመርመር ባህሪ ነበራቸው። ስለዚህ የመልእክታቸው ምንጭ እነሱ እንዳልሆኑ ያሳያል። ዳንኤል ምዕራፍ 8 ቁጥር 27 ላይ ስለ ራእዩም አደንቀ ነበር የሚያስተውለውም ነበረም ይላል። እና ላዩት ነገር እንግዳ መሆናቸውን ትርጉሙ ወይም ምክንያቱ የማይገባቸው መሆናቸውን ይገልጹ ነበር። ባየሁት ምራይ ተነናግጬ ነበር ነገሩም አልገባኝም ነበር ይላል። እንዲሁም በዘካርያስ ምዕራፍ 4 ቁጥር 13 ላይ سنመለከት እርሱም መልሶ እነዚህ ምን እንደሆነ አታውቅም አለኝ እንዲሁም ጌታዬ ሆይ አላውቅም አልኩት ይላል። ስለዚህ ነቢያቶች የሚያዩትን ነገር ሁሉ የሚረዱ ወይም ደግሞ የሚገባቸው ሰዎች ላይሆኑ እንደሚችሉ እነዚህ ሁኔታዎች ያሳዩናል። ደግሞም የሰሙት ቃል ወይንም መልእክት አለመግባቱ ብቻ ሳይሆን ሰማሁ ነገር ግን አላስተዋልኩም እያሉ ይናገራሉ። በድምጽ በራእይ ያዩትን ብቻ ሳይሆን የሰሙትን ነገር እንኳን ማስተውልበት ሁኔታና ጊዜ እንዳለን እንመለከታለን። የዛን ጊዜም ጌታዬ ሆይ የዚህ ሁሉ ፍጻሜ ምንድነው አልኩ። በጥቅሱ በዚህ በጥቅሉ سنመለከት የተቀበሉትን ትንቢት ወይንም ራእይ ሊገነዘቡት የማይችሉ ከመረዳታቸው ውጪ የሚሆን መልእክት የሚቀበሉ የእግዚአብሔር ባሪያዎችም ሆነው እናገኛቸዋለን። በመጽሐፍ ቅዱስ ውስጥ በብሉይ ኪዳን سنመለከት በተለይም በመሳፍንት እንዲሁ በመጀመሪያዎቹ እነ ሳሙኤል በነበሩበት አካባቢ ነቢያቶች በሁለት አይነት መንገድ ይጠራሉ። ባለ ራእይ አንዳንድ ጊዜ ይባላሉ፣ አንዳንድ ጊዜ ደግሞ ነብይ ይባላሉ። እነዚህ ሁለት አጣራሮች ከምን የተነሳ ሊሆኑ እንደሚችሉ ለማስረዳት የተለያየ እግዚአብሔር ሰዎች የተለያየ ምክንያቶች ይሰጣሉ። መጽሐፍቶች በብሉይ ኪዳን ይሰበሰቡ በነበረበት ጊዜ የተለያየ ሶርሶች ስለነበሩ ምናልባት አንደኛው ጸሐፊ ተቀመጥ ከነበረው ወይም በጊዜው ከነበረው የስም አጣራር ጋር በተያያዘ መንገድ የሆነ ነገር ነው ይሄን ልዩነት የፈጠረው የሚሉ አሉ። በአንደኛ ሳሙኤል ምዕራፍ 9 ቁጥር 9 ላይ ዛሬ ነቢይ የሚባለው ቀድሞ ባለ ራእይ ይባል ነበርና አስቀድሞ በእስራኤል ዘንድ ሰው እግዚአብሔርን ለመጠየቅ ሲሄድ ምን ወደ ባለ ራእይ እንሂድ ይባል ነበር ወይም ይል ነበር። እናን በዛን ዘመን ተዚላችኋል ሳኦል ወደ ሳሙኤል ጋር አህያ ጠፍቶ ፍለጋ ሲሄድ ነው የንጉስነቱን ቅባት ሊያገኝ እግዚአብሔርም እንደጠራው ሊሾመው እንዳለ የተረዳው። ስለዚህ ባለ ራእይ ጋር እንሂድ ነበር ብለው ይናገሩ የነበሩት። በመጽሐፍ ቅዱስ ውስጥ እንዲህ ባለ ሁኔታ ሰፋ አድርጎ ለማሳየት የጊዜውን ውስንነት በማየት ነው እንጂ ነብይ ተብለው የተጠሩ እና አንዳንድ ጊዜም ደግሞ ባለ ራእይ የተባሉ ነብይም ባለ ራእይም ተብለው የተጠሩ የእግዚአብሔር ሰዎችን ስም አንዳንዶቹን አሳያችኋለሁ። ሳሙኤል ስንመለከተው ራሱን ባለ ራእይ ብሏል። ባለ ራእይ እኔ ነኝ ብሎ ተናግሯል። ጋድን ስንመለከተው ባለ ራእይ ተብሏል ነብዩ ጋድ። ናታንን ስንመለከተው ነብይ ተብሏል። ናታን አሃሊያ ከሚባለው ነብይ ጋር አብረው በዚህ በአንደኛ ዜና መዋዕል ምዕራፍ 9 ቁጥር 29 ላይ ስናይ ሁለቱም ነብይ ሲባሉ ነብዩ አዶ ግን ባለ ራእይ ተብሎ እንደተጠቀሰ እንመለከታለን። ናታን ነብይ ሲባል በሁለተኛ ዜና 29:25 ላይ ናታን ነብይ ሲባል ጋድ ደግሞ ባለ ራእይ ተብሎ ተጠቅሷል። በአጠቃላይ ሰፊ የሆኑ የማገናዘቢያ ጥቅሶች በዚህ በያስኩት ማስታወሻ ውስጥ በዝርዝር አሉ። ይሁን እንጂ ለዚህ ጊዜ ይመቻል ብየምለው በአጠቃላይ ይሄ የነብይነት መጠሪያ ባለ ራእይ የሚለው ከነብይ ከሚለው ጋራ በተጓዳኝነት የሄደበትን ነገር ለማሳየት በጥቂቱ ሊረዳ ይችላል። በባሪያዎቼ በነቢያት የላኩትን ይላል ሁለተኛ ነገስት 17:13 ላይ እግዚአብሔርም ከክፉ መንገዳችሁ ተመለሱ ለአባቶቻችሁም እንዳዘዝሁት በባሪያዎቼ በነቢያት የላኩላችሁን ትእዛዜንና ሥርዓቴን እገንም ጠብቁ ብሎ በነቢዩ ሁሉና በባለ ራእዩ አፍ ሁሉ በእስራኤልና በይሁዳ መሰከረ ይላል። ስለዚህ በነቢዩ ሁሉና በባለ ራእዩ ሁሉ ይላል። ነቢዩም ባለ ራእዩም የእግዚአብሔር መልእክተኛ ሆኖ የእግዚአብሔርን ቃል እንዳስተላልፉ እናያለን። በኢሳይያስ ምዕራፍ 29 ቁጥር 10 ላይ አይኖቻችሁ ነቢያትን ራሶች ቻቸውን ባለ ራእዮችን ሸፍኖባቸዋል ይላል። ነቢያቶችን እንደ አይኖቻቸው ያረጋል እና ባለ ራእዮችን ደግሞ እንደ ራሶቻቸው አድርጎ ይናገራል። ባለ ራእይ የሚለው አጠራር እንግዲህ በመሳፍንት ዘመን እና በነገስታት ዘመን አካባቢ በብዙ ይጠቀሙበት ነበር። ነብይ የሚለው ግን ከዘፍጥረት ጀምሮ የተጠቀሰና በመሳፍንትም ዘመንም ሆነ በነገስታት ዘመን ባለ ራእይ ከሚለው ስም ጋራ በመለዋወጥ ይጠቀስ ነበር። ስለዚህ በአጠቃላይ ይሄ ያጣራር ሁኔታ ብዙ ሊያመጣ የሚችለው ነገር ያን ያህል የለንም እንደው የኔ ትንቢት ነገር እንት ለማለት ነገር ግን በመጽሐፍ ቅዱስ ሰፋ ያለ ጥናት ለማጥናት ለሚፈልጉ ሰዎች ጥሩ የሆነ ግንዛቤ ምናልባት ሊሰጥ እንዲችል ብዙ ሰፊ ጥናት ማድረግ ሊያስፈልግ ይችላል። ባለ ራእይ የሚለውንና ግን ነብይ የሚለውን አንዳንድ እግዚአብሔር ሰዎች ከሚሰጡት አስተያየት ስንመለከት ባለ ራእይ ባንድ ቦታ የሚቀመጥ ሰዎች እግዚአብሔርን ለማወቅ ሲፈልጉ ምክሩን ለማወቅ ሲፈልጉ ወደ ባለ ራእይ ይሄዳሉ። ነብይ ግን እግዚአብሔር እየላከው ከቦታ ወደ ቦታ የሚሄድ እንደሆነ በአብዛኛው ነቢያት በመሳፍንት ዘመን በተጓዳኝነት በግሩፕ ባንድ አካባቢ ተደራጅተው የሚሄዱ እንደሆነ የሚንቀሳቀሱ እንደሆነ ይገልጻሉ። ስለዚህ ይሄ ሁሉ ሁኔታ በመጽሐፍ ቅዱስ ውስጥ በባህሪያቸው ሲጤኑ የሚታይ ነገር እንደሆነ እንመለከታለን። በኤርሚያስ ምዕራፍ 23 ቁጥር 28 ላይ ቃሌን ያለበት ቃሌን በእውነት ይናገር ይላል። በዚህ እንግዲህ ስንመለከት ሁለት አይነት አገልግሎቶችን ያሳያል። የሚያልም ነብይ ህልምን ይናገር፣ ቃሌም ያለበት ቃሌም በእውነት ይናገር ይላል። ስለዚህ ሁለት አይነት ነቢያቶችን ይገልጻልናል ኤርሚያስ ሲነግረን በ23:28 ላይ አላሚ ነቢያቶች አሉ እና ደግሞ እግዚአብሔር ቃል ሰጥቷቸው የሚናገሩ ነቢያቶች አሉ። ብዙ ክርስቲያኖች ይሄን በጣም ያስተውሉት እጅግ በጣም ጠቃሚ ነው ብየላለሁ። እኔ እስከማቀው ድረስ ብዙ የምቀርባቸው ብዙ ሰዎች አላሚ ነቢያቶች ሆነ ያቸዋለሁ። ስለዚህ ዛሬ በተለመደው አይነት መንገድ ሰዎች ተነስተው በሚናገሩት አይነት ስታይል ትንቢት ስላልተናገሩ ምንም ስጦታ የለኝም ብለው እንደው የሚያውት ህልም ሁሉ የረባ ሰውን ካደጋ የሚጠብቅ ወደ በእግዚአብሔር ፊት መመለስን ንስሐን የሚያመጡ የሚያስደንቁ ህልሞችን ማስጠንቀቂያዎችን ማሳሰቢያዎችን የሚያዩ አላሚ ነቢያቶች ብዙ እንዳሉ አያለሁ። ስለዚህ የነብይነትን አገልግሎት سنመለከት ሰፋ አድርገን ማየት አለብን። በጉባኤ መካከል ወይም ሰው በሚያየው ሁኔታ እንዴ ነው ድራማቲክ የሆነ አይነት እንደው የተነቃቃና ማራኪ አቀራረብ ለህዝብ የሚያሳዩት ብቻ አይደሉም ነቢያቶች። ህልመኛ ነቢያቶች አሉ። ባለራይ የሆኑ ተብለው ሊጠሩ የሚችሉ ነቢያቶች አሉ። በቃል ደግሞ የሚናገሩ ነቢያቶች አሉ። አላሚ ነቢያት ያዩትን ህልም ብቻ ይናገራሉ። እና ያዩትን ህልም በመናገር የእግዚአብሔርን ሐሳብና ምክር ወይንም መልእክት ይገልጣሉ። በዛ ውስጥ የሚያስደንቅ ነገር ነው የሚያሳያቸው አንዳንዶቹ። እኔ ያየሁትን የሰማሁትን ሁሉ ስለ ሀገር ጉዳይ ሊሆን ይችላል እነዛን ሰዎች ማንንም ሰው እኔ ጠጋብዬ ያየኋቸውን ሰዎች አላሚ ነብይነታቸውን ቤተክርስቲያን ሳታቀላቸው የሚገርሙ አይነት ዋና ዋና በአደባባይ በይፋ ከሌ ነብይ ነው ተብለው የተባለላቸው ሰዎች ከሚናገሩት እጅግ በጣም የሚሻል ህልም እግዚአብሔር አሳይቷቸው ብዙ ጸልየን ብዙ ደግሞ አስገራሚ ነገሮችን ያተረፍንበት አገልግሎት ያላቸው ሰዎች አሉ። ስለዚህ ያንዳንዳችን ክርስቲያኖች እግዚአብሔር በህልም ደጋግሞ የሚናገረን ሰዎች ካለን ስለ ሰዎች ሊሆን ይችላል፣ ስለ ቤተክርስቲያን ሊሆን ይችላል፣ ስለ ራሳችን ሊሆን ይችላል፣ ስለ ሀገር ሊሆን ይችላል። ያንን ቀላል አድርገን ማያዝ የለብንም። የከበረ አገልግሎት ስለሆነ በእንዲህ መንገድ የሚመጣውን የእግዚአብሔር መልእክት ለሚሰሙ ሊጸለይበት ለሚገባበት ሁኔታ አቅጣጫውን አላደ ለመወሰነን መልእክቱን ማድረስ መቻል ይኖርብናል። ምክንያቱም የሚያልም ነብይ ህልምን ይናገር ይላል እግዚአብሔር ቃል። የሚያልም ነብይ ምንን ይናገር? ህልምን ይናገር ይላል። ስለዚህ እግዚአብሔር በህልም ትንቢቶች አሉት። በህልም የመጽናናት የመገሰጽ የመመለስ ባህሪ አለው። እና ከብዙ በቃላት ከመዘበዘብ አላደለም ሰዎችን ለመርዳትም ለማገዝም ከመደረግ ከቃላት ጋጋታ ይልቅ ስዕላዊ በሆነ መንገድ የሚታየው ነገር እጅግ በጣም የሚጠቅም ይሆናል። እንደን ሰዎች ስዕላዊ በሆነ መንገድ ተንቀሳቃሽ በሆነ መንገድ የሚያዩት ነገር ኃይል እንዳለው መዘንጋት የለብንም። ህልማቸውን ሲናገሩት ያዩትን ያለምንም ፍቺ ሊናገሩ ይችላሉ ወይንም ደግሞ ከፍቺ ጋራ ሊገልጡት ይችላሉ። በህልም ውስጥ ይህንን በል ወይንም ብለህ ጻፍ የሚል በህልም የሚሰጥ የጌታ ቃል ሊመጣላቸው ይችላል። ስለዚህ ህልሙ ጠባብ በሆነ መንገድ መታየት የለበትም። እግዚአብሔር በህልም ውስጥ ቀጥታ ሊናገራቸው ይችላል። እና ልክ አንድ ሰው በእውን መልአክ ተገልጦለት ይሄን አድርገ ይሄን ሁን ብሎ እንደሚናገረው በህልምም በእንደዛ ያለ መንገድ የእግዚአብሔር እጅ በኃይል ሊመጣ ይችላል። ስለዚህ በህልም ውስጥ ይሄንን መልእክት የተቀበሉትን መድረስ ወዳለበት ቦታ በአግባብ ለቤተክርስቲያን ወይም ለአገልጋዮች ወይም ደግሞ ለሚጸልዩ ሰዎች ወይም ለገለሰቦች ማድረስ እንዳለባቸው መታሰብ ይኖርበታል። ለዚህ አይነተኛ ምሳሌ የሚሆነ ነብይ ዳንኤል ነው። የዳንኤል መጽሐፍ በሙሉ ስንመለከት አንዳንድ ሰዎች ህልምን ከራእይ ይልቅ ወይም ከሌሎች የጸጋ ስጦታዎች ይልቅ አቃለው ያውታል። ነገር ግን የዳንኤል መጽሐፍ ቅዱሱ የእግዚአብሔር ቃል ሆኖ ተጽፏል። አብዛኛዎቹ ህልሞቹ በሙሉ በሌሊት ያያቸው ናቸው። እና ግን ያያቸው በሙሉ ግን ስለወደ ፊቱ ነገሮች ሊሆኑ ስላሉ ነገሮች እግዚአብሔር የገለጠው ምስጢር ሆኖ የእግዚአብሔር የማይሻረው ቃል ሆኖ በእጃችን መጽሐፍ ሆኖ ተሰጥቶናል። እግዚአብሔር የተመሰገነ ይሁን። ስለዚህ ትልቁ ነገር ተናጋሪው ማን ነው? እግዚአብሔር የሚናገርበት መንገዱ አይደለም። በወረቀት ነው የተናገረው፣ በስልክ ነው፣ በአካል መጥቶ ነው አይደለም። ዋናው ተናጋሪው እሱ ከሆነ ስልጣኑ ያለው በወረቀት ላይ ጽፎ መናገሩ አይደለም፣ በህልም ማሳየቱ አይደለም፣ በራእይ ማሳየቱ አይደለም፣ ወይም ራሱ በጋህድ መምጣቱ አይደለም። የተናጋሪውን ቃል የሚያከብረው የሚናገርበት መንገዱ ሳይሆን ተናጋሪው ማን መሆኑ ነው። ስለዚህ እግዚአብሔር ህዝብ ሁሉ መልእክቱ ከማን ነው በሚለው ነገር ነው መወሰድ ያለበት እንጂ መልእክቱ የመጣበትን ኮሳሳ የሚመስል ለሰው አይን የማይሞላውን ነገር በማየት የእግዚአብሔርን ስጦታና መልእክት ማናናቅ ብዙ አደጋ አለው። ስለዚህ ዳንኤል መጽሐፍ ይሄ ለዚህ ትልቅ አይነተኛ ማስረጃ ሊሆን ይችላል። ቃሉ ያለባቸው ነቢያት ከህልመኛ ነቢያቶች በጣም ይለያሉ። እንዲህ አይነት አገልግሎት የሚሰጡ ነቢያት የእግዚአብሔር ቃል የሚመጣላቸው በተለየ መንገድ ነው። እንዴት ነው የሚመጣላቸው ቃሉ? ራእዩ እንዴት እንደሚሰጥ የሚከተሉትን የተለያዩ ነጥቦች እንመለከታለን። የእግዚአብሔር ቃል የሚመጣላቸው የቃሉ ነቢያቶች፣ ቃሉ የሚሰጣቸው ነቢያቶች የተለያየ አመጣጥ እንዴት ወደ እነሱ የእግዚአብሔር ቃል እንደመጣ እንመለከታለን። ኢሳይያስ 21 ቁጥር 1 ላይ ከባድ ራእይ ተነገረኝ ይላል። የተነገረው ነገር አለ። ነገር ግን ያ የተነገረው ነገር ምን ይለዋል? ራእይ ይለዋል። ራእይ ተነገረኝ፣ ከባድ ራእይ ተነገረኝ ይላል። በሚሰማ ድምጽ ሊናገራቸው ተነገረኝ። የሰማው ነገር አለ። ይሄ ድምጽ በሆነ መንገድ የሚነገረው እግዚአብሔር ሰው ሊሰማው በሚችል መንገድ ሊናገር ይችላል። ሌሎች ሰዎች ሳይሰሙት